ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 4 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አዲሱን የምርጫና የፓርቲዎች ሕግ የተቃወሙ ፓርቲዎች ነገና ከነገ በስቲያ እናደርገዋለን ብለው የነበረውን የረሃብ አድማ ማስተላለፋቸውን አስታወቁ።
ለምክር ቤት፣ ለጠቅላይ ሚኒስትር፣ ለፕሬዝዳንቷ፣ ለሁሉም ደብዳቤ ጽፈን እስካሁን ያገኘነው መልስ የለም። ለሁሉም ግን አሳውቀናል። ይሄ እንግዲህ የሀገራችን የፖለቲካ አባዜ ስለሆነ በረሃብ አድማውም መልስ እናገኛለን ብለን ጠብቅ ሳይሆን ህዝባችን እንዲረዳና እንዲያውቅ።
አቶ ሙሉጌታ አበበ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንትና የተቃውሞ አስተባባሪ ኮሚቴ አባል ናቸው። በአብይ ርዕስ ዘገባ ይዘናል። ቆንጂት አርዕስተ ዜናውን ታሰማናለች።
በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተገለጸ። ሞዛምቢክ ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ሀገሪቱን ሲያስተዳድር ለቆየው ገዢው ፍሬሊሞ ፓርቲ የመጀመሪያ ግዙፍ ፈተና ይሆናል በተባለ ሂደት ዛሬ ምርጫ እያካሄደች ነች የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራር አባላት ለአራት ቀናት በረሃብ አድማ ላይ ቆይተው ዛሬ ማቆማቸው ተገልጿል። በፖሊስ አባላት ማስፈራሪያና ዛቻ እየደረሰብን ነው፣ የፍርድ ሂደቱም በአግባቡ እየታየ አይደለም ብለዋል የፓርቲው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምፅ በሰጡት ቃል። ከመሪዎቹ መካከል የአብን የሕዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ እንዲሁም የጽህፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤቱ አባል አቶ ሲሳይ አልታሰብ ይገኙበታል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የንቅናቄው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ በሰጡት ቃል የንቅናቄው ከፍተኛ አመራሮችንና አባላትን እንዲሁም ሌሎች የአማራ ብሔር ተወላጆች ከሰኔ 15ቱ ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ይገኛሉ። ተጠርጣሪዎቹ በእስር 4 ወራትን ቢያስቆጥሩም የተቀላጠፈ ፍትህ እንዳላገኙና በእስር ቤቱ በደህንነት ስጋት ውስጥ በመሆናቸው ተቃውሟቸውን በረሃብ አድማ ለመግለጽ ተገደዋል ነው ያሉት።
ላለፉት 4 ቀን በእስር ላይ ያሉ አማራዎችና የአብን አመራሮች አባላት የረሃብ አድማ አድርገው ነበር። ምክንያታቸው እንግዲህ ከአያያዛቸውና ፍርድ ሂደታቸው ጋር የተያያዘ ነው። አንደኛ የህይወት ደህንነት ስጋት አለብን ነው። በተደጋጋሚ በፖሊስ የሚፈጸምብን ትንኮሳ አለ፣ ዛቻና ማስፈራሪያ ይደርስብናል። እንደገና በተለያዩ ጊዜ መብቶቻችን ስንጠይቅ፣ የረሃብ አድማም ለማድረግ ስንሞክር ለምን ታደርጋላችሁ እርምጃ እንወስድባቸዋለን የሚል ማሰራሪያ ማዛቸው ይደርስብናል ነው። ሁለተኛው እርሽ ጊዜ በቀጠሮ መጉላላት ምክንያት የተፋጠነ ፍትህ ማግኘት አልቻልንም። በወንጀሉ መፈረታችን የሚያሳየ ቀረበ ማስረጃ ያለ በአይነት አመታችን ረጋግጦ አልተለቀቅንም እና ፍትህ ተመስገናል። እነዚህ በአስቸኳይ ልናገኝ ይገባል የሚል ከዚህ ጋር የተያያዘ ነው ጥያቄዎቻቸው።
ቁጥራቸው 23 የሚሆኑ የአብን አመራሮችና አባላት፣ የደራ አማራ ማንነት ኮሚቴዎች፣ አክቲቪስቶችና ጋዜጠኞች እንዲሁም ሌሎች የአማራ ብሔር ዛሬ ምግብ መጀመራቸውን ነው ዶክተር ደሳለኝ የተናገሩት።
ዛሬ ምግብ ገብቶላቸዋል፣ ተቀብለዋል፣ ተመግበዋል።
ከረሃብ አድማው ጋር በተያያዘ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ታመው እንደነበርና ሕክምና ተከታትለው መመለሳቸውንም ዶክተር ደሳለኝ አረጋግጠዋል። በጉዳዩ ዙሪያ የአዲስ አበባ ከተማ አስተዳደር ፖሊስ ኮሚሽን መልስ እንዳገኘው የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን ለዘገባው። የሱዳን የሽግግር ሉዓላዊ ምክር ቤት ነማት አብደላን የመጀመሪያዊቱ የሀገሪቱ ሴት የጠቅላይ ፍርድ ቤት ፕሬዚደንት አድርጎ መሾሙ በሀገሪቱ ሕዝብ ዘንድ በስፋት ተቀባይነት አግኝቷል። በአረቡ ዓለምም የመጀመሪያ ናቸው። ኔማት አዲሲቱ ተሿሚ ከአሁኑ ሹመታቸው በፊት ባለፈው ነሐሴ ወር ወታደራዊ መሪዎቹና ተቃዋሚዎች የስልጣን ክፍፍል ስምምነት ከተፈራረሙ ከጥቂት ጊዜ በኋላ ለጠቅላይ ፍርድ ቤት ዋና ዳኝነቱ ስልጣን ታጭተው ነበር። ይሁን እንጂ አዲሱ የሥራ አስፈጻሚ አካል በሳቸው ምትክ ለቦታ ወንድ ዳኛ መርጦ ነበር። ከዚያ በኋላ በተከተለው ህዝባዊ ተቃውሞ አስፈጻሚው አካል ያን ውሳኔውን ቀይሮ ነው ኔማት አብደላን ይሾማቸው።
ሞዛምቢካውያን ዛሬ ለምርጫ ወጥተዋል። ምርጫው ሞዛምቢክ ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ እያስተዳደራት ላለው ፍሬሊሞ ፓርቲ የመጀመሪያው ግዙፉ ፈተና ይሆናል እየተባለ ነው። የአገሪቱ ፕሬዚደንት ምርጫው በቅርብ ክትትል እየተካሄደ ነው ቢሉም ሲቪል ማህበራት ግን በሺዎች የሚቆጠሩ የምርጫ ታዛቢዎች የፍቃድ ማረጋገጫ ተነፍገዋል ሲሉ ይደመጣሉ። ቶም ቤከር ከጫይ ጫይ ሞዛምቢክ ያጠናቀረውን አጠር ያለ ዘገባ አሉላ ከበደ ያቀርበዋል።
ዛሬ ሞዛምቢካውያን ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች ሲሄዱ ገዢው የፍሬሊሞ ፓርቲ የመጀመሪያው ብሔራዊ ምርጫ ከተካሄደበት እንደ አውሮፓውያን የዘመን አቆጣጠር 1994 አንስቶ በታሪኩ ለመጀመሪያ ጊዜ ከተቃዋሚው የሬናሞ ፓርቲ ብርቱ ፉክክር ጠብቆታል። ይሁንና በሰሜኑ የአገሪቱ ክፍል እየበረታ የመጣው የሸማቂዎች ጥቃትና እንዲሁም በደቡብ የቅድመ ምርጫ ዘመቻ ላይ በነበሩ ወገኖች ላይ መሰል ጥቃት ቢከፈትም ፕሬዚዳንቱ ፊሊፔ ኒሱ ግን ሞዛምቢክ ሰላምን መርጣለች ሲሉ ነው እየታየ ነው የተባለውን ቀውስ ያስተባበሉት። ሞዛምቢክ እውን ለማድረግ ከወሰነቻቸው ጉዳዮች አንዱ አሉ ፕሬዚዳንቱ። ሞዛምቢክ እውን ለማድረግ ከወሰነቻቸው ጉዳዮች አንዱ ሰላም ነው። ይህም ማለት ብጥብጥን ማስቀረት፣ እናም እስከ ወዲያኛው የሞዛምቢክ ባህል አካል ሆኖ እንዲቀጥል ማድረግ ነው ያሉት። ኑሲ አያይዘውም ምርጫው የታዛቢዎች የቅርብ ክትትል አልተለየውም ያሉበትን ጨምሮ ይህን አስተያየታቸውን የሰነዘሩት በዋና ከተማይቱ ማፑቶ ከሚገኝ አንድ የምርጫ ጣቢያ ድምጻቸውን በሰጡበት ወቅት ነው። ይህ በንዑስ አህጉሩ ከተካሄዱ ምርጫዎች ሁሉ ሁነኛ የምርጫ ታዛቢዎች ክትትል የተደረገበት ነው አሉ ፕሬዚዳንቱ። ያለፈውን የብሔራዊ ምርጫ ለመታዘብ የተሰማሩት የምርጫ ታዛቢዎች ቁጥር 10,000 ነበር። አሁን ግን 40,000 ሰዎች ምርጫውን እየታዘቡ ነው ሲሉም አክለዋል። ለወትሮው የገዢው ፓርቲ ጠንካራ ይዞታ በሆነችው የጋዛ አውራጃ ባለሥልጣናቱ ፍቃድ የሰጡት ለ1,000 የምርጫ ታዛቢዎች ብቻ መሆኑን ተንታኞች ይናገራሉ። ይህም ከሚጠበቀው ለከፊሉ ያህል ብቻ መሆኑ ነው። ያም ሆነ ይህ በምርጫው የፍሪሊሞ ፓርቲ ትልቋ የነዳጅ ላኪ አገር ለመሆን የተቃረበችውን ደቡባዊ አፍሪቃዊቱን ሞዛምቢክን ለቀጣይ ዓመታት የመምራት ዕድል የሚሰጥ እንደሚሆን በስፋት ቢጠበቅም ኦፊሴላዊ የምርጫ ውጤት ግን ምርጫው ከተጠናቀቀ 2 ሳምንታት በኋላ ነው የሚሰማው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቱርክ ሰሜን ሶሪያ ውስጥ ገብታ የምታካሂደውን ጥቃት እንድታቆም ግፊት እያደረጉ ናቸው። ፕሬዚደንቱ ተዋጊዎቹ ወገኖች ተኩስ አቁም ስምምነት እንዲያደርጉ እያሳሰቡ ሲሆን በቱርክ ባለስልጣናት ላይ ማዕቀቦችን ደንግገዋል። ትራምፕ በምክትል ፕሬዚደንት ማይክ ፔንስ የሚመሩ መልእክተኞች ወደ አንካራ ተጉዘው ለጉዳዩ መፍትሄ በመፈለግ ረገድ እንዲረዱ ሊልኩ እንዳቀዱ ነው የተነገረው። ፕሬዚደንቱ እነዚህን እርምጃዎች የወሰዱት ታዲያ ቱርክ ከሶሪያ ጋር በሚያዋስናት ድንበር ላይ በአሸባሪነት ከምትወነጅላቸው ኩርዶች የሚለይ ቀጣና ልትከልል ለረጅም ጊዜ ይዛው የቆየችውን እቅድ ተግባራዊ ልታደርግ መሆኑን ዋይት ሀውስ ይፋ ማድረጉ ከባድ ነቀፌታ ካስከተለ በኋላ ነው። የሶሪያ ዲሞክራሲያዊ ኃይሎች ቱርክ ዘልቃ በከፈተችው ጥቃት ግፊት የተነሳ ከሶሪያ መንግስት ጋር ስምምነት ላይ እንደደረሱ ተገልጿል። በዚህም የሶሪያ መንግስት ወታደሮች ከበርካታ ዓመታት በኋላ ለመጀመሪያ ጊዜ ሰሜን ምስራቃዊው የሀገሪቱ ክፍል ገብተዋል። ትናንት ሰኞ ማንጅቢል የምትባለው ከተማ መግባታቸው ሲገለጽ የዩናይትድ ስቴትስ ወታደራዊ ቃል አቀባዮች እንዳስታወቁት በዚያች ከተማ የነበሩት አሜሪካውያን ወታደሮች ከተማይቱን ለቀው ወጥተዋል። ትናንትና ፕሬዚደንት ትራምፕ ከቱርኩ ፕሬዚደንት ረቼፕ ታይፕ ኤርዶዋን ጋር ተነጋግረዋል። ዩናይትድ ስቴትስ እስላማዊ መንግስት ቡድንን በምትወጋበት ጊዜ ከጎኗ የተሰለፈውንና አብዛኞቹ አባላቱ ኩርዶች ከሆኑት ከሶሪያ ዲሞክራሲያዊ ግንባር መሪ ጄኔራል ማዝሉም ኮባኒም ጋር መነጋገራቸው ተገልጿል።
በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ለመወዳደር የዴሞክራቲክ ፓርቲው እጩ ለመሆን እየተፎካከሩ ያሉ 12 ተቀናቃኞች ዛሬ ይከራከራሉ። ክርክሩ የሚካሄደው ኦሃዮ ግዛት ውስጥ በሚገኘው የዌስተርቪሉ አደርባይን ዩኒቨርሲቲ ውስጥ ነው። የዛሬው ካለፈው ሰኔ ወዲህ ሶስተኛ የዴሞክራቶቹ እጩ ተፎካካሪዎች ክርክር ሊሆን ነው። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ጥቅምት 4 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይም በቀጥታ መከታተል ትችላላችሁ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ
አዲሱን የምርጫና የፓርቲዎች ሕግ የተቃወሙ ፓርቲዎች ነገና ከነገ በስቲያ እናደርገዋለን ብለው የነበረውን የረሃብ አድማ ማስተላለፋቸውን አስታውቀዋል። አዋጁ በሕገ መንግሥት ዕውቅና የተሰጣቸውን መብቶች ይጥሳል ብለዋል ፓርቲዎቹ። መለስካቸው አማሃ ዝርዝሩን ይዟል።
በቁጥር ሰባ እንሆናለን የሚሉ ተፎካካሪ ፓርቲዎች የጋራ አስተባባሪ ኮሚቴ ዛሬ ባወጣው ጋዜጣዊ መግለጫ ጥቅምት 5ና 6 ቀን 2012 ዓ.ም በአደባባይ እናካሄዳለን ያሉትን የረሃብ አድማ ለሌላ ጊዜ ማስተላለፋቸውን አስታወቁ። የኮሚቴው የጽሑፍ መግለጫ እንደሚያብራራው ይህ የተቃውሞ መገለጫ ነው የሚለውን የረሃብ አድማ ለጥቅምት 25ና 26 2012 ዓ ም እንዲተላለፍ የወሰነው አሁን በሀገሪቱ በተለያዩ አካባቢዎች በተፈጠረው አለመረጋጋትና ሁከት ምክንያት እንዲሁም በሌሎች ተጨማሪ ምክንያቶች ነው ይላል የፓርቲዎቹ የጋራ አስተባባሪ ኮሚቴ ጸሐፊ አቶ ገረሱ ገሳ።
የኢፌዴሪ የሕዝብ ተወካዮች ምክር ቤት በ2012 ዓ ም የሥራ ዘመኑ የመጀመሪያ የሥራ ቀናት አዋጁን መልሶ የማያይና የመንግስት አካላት ፓርቲዎችን አነጋግሮ ችግሩን ለመፍታት የማይሞክሩ ከሆነ በቀጥታ የተለያዩ ሰላማዊ የትግል ስልቶችን በመከተል ተከታታይነት ያለውን የድምጻችን ይሰማ የተቃውሞ እንቅስቃሴ ከጥቅምት 5 ቀን 2012 ዓ.ም ምረት ጀምሮ እንደምናካሄድ ቢገለጽም አስተባባሪ ኮሚቴው በሀገሪቱ ውስጥ በተፈጠሩ ችግሮች ምክንያት ለጥቅምት 5 እና 6 ቀን 2012 ዓ.ም ምረት የያዝነውን የራብ አድማ ተቃውሞ ቀን ወደፊት ለማሸጋሸግ ተገደናል።
የኮሚቴው መግለጫ እንደሚለው ከሆነ የተወካዮች ምክር ቤት በአስቸኳይ ስብሰባው ያጸደቀው ይህ አዋጅ እንዲሻሻል እስከ ዛሬ ድረስ ያደረጋቸው የተለያዩ ጥረቶችም አልተሳኩም። የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበርና የኮሚቴው አባል አቶ ሙልጌታ አበበ ይህንን በተመለከተ ተጨማሪ ማብራሪያ ሰጥተዋል።
ደብዳቤ ጽፈን ለምክር ቤት፣ ለጠቅላይ ሚኒስትር፣ ለፕሬዝዳንቷ፣ ለሁሉም ደብዳቤ ጽፈን እስካሁን ያገኘነው መልስ የለም። ለሁሉም ግን አሳውቀናል። ይሄ እንግዲህ የሀገራችን የፖለቲካ አባዜ ስለሆነ በራብ አድማውም መልስ እናገኛለን ብለን ጠብቀን ሳይሆን ህዝባችን እንዲረዳና እንዲያውቅ ይህ በግድ የተጫነበት አዋጅ ሊያደራጀው ሊያሳተፈው ነፃ ምርጫ ሊያደርግ የሚችል እንዳልሆነ ምርጫው ላይ ራሱ ነፃና ታማኒ ምርጫ ለማድረግ ህዝቡ የፈለገውን የወደደውን ለመምረጥ የሚያስችል አዋጅ አይደለም እያልን ስለሆነ ከህዝቡ ጋር እየተነጋገርን የምንወስነው ነው የሚሆን።
በመግለጫው የተገኙት ጋዜጠኞች ለኮሚቴው የተለያዩ ጥያቄዎች ሰንዝረዋል። በተለይም በቁጥር ከሰባ እንደማያንሱ የሚናገሩት እነዚህ ፓርቲዎች በአሁኑ ጊዜ ስለ ራሳቸው እንጂ ስለ ሀገሪቱ ወቅታዊ ችግሮች አያነሱም የሚል ትችት እንደሚደመጥ በማስታወስ የኮሚቴው ምላሽ ምን እንደሆነ ጠይቋል። አቶ ሙሉጌታ ይህ ጥያቄ የህዝብ እንጂ የፓርቲዎች ብቻ ጉዳይ እንዳልሆነ ገልጸዋል። ፓርቲዎቹ ለመቋቋም የተጠየቁትን የአባል ቁጥር ለማሟላት ችግር እንደሌለባቸው ተናግረው ጉዳዩ ህገ መንግስታዊ የመደራጀት መብትን የማስጠበቅ ጥያቄ እንጂ ሌላ አይደለም ሲሉ ያስረዳሉ።
አዋጁ አንደኛ ህገ መንግስቱን ያሰረ ነው። ዜጎች በየትኛውም አግባብ መደራጀት ይችላሉ ብሎ በህገ መንግስት የተፈቀደውን ከአስር ሺህ በታች ግን አትችልም ተብሎ በአዋጅ ተከልክሏል። ሁልጊዜ እኛ ሀገር የሚወጣው አዋጅ ህገ መንግስቱን እየዘጋ የሚሄድ አዋጅ ስለሆነ ነው። የጸረ ሽብር አዋጅም እንዲህ አይነት ትርጉም የነበረውና ብዙ ዋጋ ያስከፈለ እንደሆነ ታውቁታላችሁ። ህገ መንግስቱ በመደራጀትም ላይ ከ10000 5000 ብሎ አላስቀምጥም። ዜጎች ባመኑበት በፈለጉት መንገድ ተደራጅተው ሐሳባቸውን በነጻነት የመግለጽ መብት አላቸው ይላል። ይህ አዋጅ ደግሞ ከ10000 በታች አይቻልም ብሏል። ከዚያ በታች ያለው መብቱ ተከልክሏል ነው እንጂ የኛ ጉዳይ እንዳልሆነ ቢወሰድ ጥሩ ነው ብዬ ነው የምወስደው።
አዲሱ የፓርቲዎች ህግ በተወካዮች ምክር ቤት ከመጽደቁ በፊትና በኋላም በሀገሪቱ ውስጥ አሉ ከሚባሉት በመቶ የሚቆጠሩ ፓርቲዎች መካከል እነዚህ ፓርቲዎች ተቃውሟቸውን ሲያሰሙ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የሶማሌ ክልል መንግስት ከአጎራባች የአፋር ክልል በሚነሱ ታጣቂዎች ጥቃት ካለፈው ታህሳስ ጀምሮ ከ270 በላይ ንጹሐን ሶማሌዎች ተገድለዋል ሲል አስታወቀ። ባለፈው ቅዳሜ ተከስቶ በነበረ ግጭትም ከ30 በላይ የሶማሌ ክልል ተወላጆች በሶስት ቦታዎች መገደላቸውንና የቆሰሉ ሶማሌዎችም በቢኬ ሆስፒታል እንደሚገኙ ተነግሯል። የሲቲ ዞን አስተዳዳሪ አቶ ዑመር አብዲ በሰጡት ጋዜጣዊ መግለጫ በዚህ ረገድ የመገናኛ ብዙሃን ሚዛናዊ ዘገባ እየዘገቡ አይደሉም ሲሉ ወቅሰዋል። በተያያዘ በዛሬው ዕለት በአፋር ክልል ልዩ ልዩ ከተሞች የተቃውሞ ሰልፎች መካሄዳቸውን አክሎ አዲስ ቸኮል ዝርዝሩ ልኳል።
በሶማሌ ክልል የሲቲ ዞን አስተዳዳሪ አቶ ዑመር አብዲ ለመገናኛ ብዙሃን እንዳስታወቁት ባለፈው ዓመት ታህሳስ ወር ሶማሌ የሚበዛባቸው ሶስቱ በአፋር ክልል ስር የተካለሉ ቀበሌዎች ነዋሪዎች ያነሱትን የመብት ጥያቄዎች በጉልበት ለማፈን እርምጃ መውሰድ ከጀመረ ጊዜ ጀምሮ 273 ሶማሌዎች መገደላቸውንና ሌሎችም ጉዳቶች መድረሳቸውን አስታውቀዋል።
እስካሁን ድረስ በዚህ ግጭት ከኛ ብቻ 273 ሰው ሞቷል። 313 ሰው ቆስሏል። 5600 ተዘርፏል። 250 የአርብቶ አደር ቤቶች ተቃጥለዋል። 13000 የሚሆኑ ቤተሰብ ከዛ አካባቢ ተፈናቅለዋል።
ሰሞኑን የመገናኛ ብዙሃን መነጋገሪያ በሆነው የቀዳሚው ግጭትም 30 ሶማሌዎች መገደላቸውን ነው አቶ መሪ የሚያስረዱት።
የቆሰለው እስከ 50 ድረስ ነው። አሁን 20 ሰው አትሊስት ሚኒመም 20 ሰው ከባድ ጉዳት የደረሰባቸው ቢኬ ሆስፒታል ሄደህ ቼክ ማድረግ ትችላለህ። በአሁኑ ሰዓት
በሰሞኑ ጥቃት የጅቡቲ መከላከያ ሰራዊት አባላትም ተሳትፎበታል የተባለው ግጭቱ የተካሄደበት ቦታ ከጅቡቲ ከ250 ኪሎ ሜትር በላይ የራቀ መሆኑን ባለመገንዘብና ጅቡቲም ነዋሪዎቿም ሆነ የመከላከያ ሰራዊቷ ከአፋርና ሶማሌ የተወጣጣ መሆኑን ባለመገንዘብ የተሰጠ አስተያየት ነው ብለዋል። በማህበራዊ ሚዲያዎች እየተዘዋወሩ ስላሉት የጅቡቲ ፓስፖርትና የልዩ ኃይሉ መታወቂያዎችም አቶ ዑመር የሚሉት አላቸው።
አሁን በጅቡቲ አንድም መለያ ልብስ ሶሻል ሚዲያ አላቀረቡም። አንድ የአንድ ልጅ ፓስፖርት ነው ያቀረቡት። እሱ ደግሞ ፓስፖርቱ ተማሪ ነው የሚለው። እሱ ምንም አይነት ኢንፎርሜሽን የለኝም። መንገድ ላይ አሁን ከአምስት በላይ ጅቡቲኖች ሞቷል። ከሙፌትም ይሄ የኢትዮጵያ መንግስት የሚያውቁ ነው። በየጊዜው መንገድ ያስቆሙ ሹፌሮችን እየገደሉ ይህን የታወቀ ነው። አሁን ያቀረቡት ልዩ ኃይል ነው። ልዩ ኃይል ባለፈው እንትን አለ። አሁን ጎዳ አካባቢ ተከሰተ አለ። የልዩ ፖሊስና ህዝቡ ተጋጨ። የተፈናከቱ የቆሰሉ ልዩ ፖሊሶች ነበሩ። በወቅቱ ልዩ ኃይል ዌብሳይት ከአሁን በፊት ህዝብን ስገል የነበረ ሲያሰቃይ የነበረ ፖሊስ ዛሬ እየተመታ ነው በሚል የህዝቡን ሀሳብ ለማስቀየር ያቀረባቸው ፎቶዎች ነበሩ። አዳታይ ግን አፋር ሚዲያ ምንድን ነው የቀረበው? ያው ልዩ ፖሊስ የለም እየተባለ አሁን ማስረጃ አምጥተናል መግባቱን ቁስለኞቹን እያሉ ግን የዛኛው ነው። አሁን ጎሬ ላይ ቁስሉ እነዚህ ኃይሎች እኔ አላቃቸውም።
ባለፉት ወራት እየተካሄዱ ያሉ ጥቃቶች አብዛኞቹ ወደ ሶማሌ ክልል እስከ 70 ኪሎ ሜትር ወደ ውስጥ በመግባት የተፈጸሙ ናቸው ያሉት አቶ ዑመር በአሁኑ ሰዓትም በአፋር ልዩ ኃይል ቁጥጥር ስር የሚገኙ በርካታ የሶማሌ ክልል ይዞታዎች አሉ ብለዋል። የሶማሌ ክልል ልዩ ኃይል ግጭት ወደ ተከሰተባቸው አካባቢዎች አለመንቀሳቀሱንም የመከላከያ ሰራዊት ጭምር ያውቃል ብለዋል። በሶማሌና ፋር ክልሎች መካከል ተፈጥሮ የነበረውን አለመግባባት በሰላማዊ መንገድ ለመፍታት ብዙ ጥረቶች መደረጋቸውንና የሶማሌ ክልል አሁንም ዝግጁ መሆኑን ያስታወቁት አቶ ዑመር በቀድሞው የአብዲሌ አመራር ወቅት የሶማሌ ክልል ሲያቆረቆዙ ነበሩ ያሏቸው ጡረተኛ ጄኔራሎች እንዲሁም በትጥቅ ትግል የነበሩት የአርዱፍና ጉጉማ ታጣቂዎች ከአፋር ልዩ ኃይል ጋር በመሆን አካባቢው ሰላም እንዳይሰፍን እያደረጉ ናቸው ሲሉ ከሰዋል። አቶ ዑመር የመገናኛ ብዙሃንም እውነታውን መርምረው ከመዘገብ ይልቅ ስለ ሶማሌ ኢትዮጵያዊነትና ሰላማዊነት የተዛባ አመለካከት እንዲሰርጽ እያደረጉ ነው ሲሉ ወቅሰዋል። በተያያዘ በዛሬው ዕለት በአፋር ክልል ልዩ ልዩ ከተሞች የሚገኙ ነዋሪዎች ሰላማዊ ሰልፍ አካሂደዋል። ስለ ሰልፉ የሰመራ ነዋሪው አቶ ከድር አህመድ እንዲህ ብለዋል።
ሰልፉ አዋሽ እና አምባላ፣ ገዋኔ፣ ቆነባ ተደርጓል። ካፍሴ አንድ ሰፊ ውድ
በምን ምክንያት ነው ሰልፍ የተደረገው? ምን ተባለ?
ባለፈው ቅዳሜ ሌሊት የጅቡቲ ሰርጎ በገቡ ታጣቂዎች በአፋር ንጹሃን ዜጎች ላይ ግድያ ወንጀል ተፈጽሞ ነበር። ዛሬ ሰልፍ የሆነው እንትን መከላከያ ሚኒስትር በኩል የወጣው መግለጫን በተመለከተ ዜጎች እየሞቱ የሌላም ጠበቃ በመሆን ሳያጣሩ የተሰጠው መግለጫ ከእውነት የራቀ መሆኑንና የአፋር ህዝብ እንደ ህዝብ እንደ ኢትዮጵያ አካልነቱ መብቱና ማንነቱ እንዲከበርለት ነው የሚጠይቀው። ምክንያቱም በተለያዩ ጊዜ በሚደረጉ ሰርጎች ተደጋጋሚ የሆነ የነፍስ ግድያዎች፣ የጅምላ ግድያዎች እየተካሄዱ ስለሆነ ይህን ደግሞ በአስቸኳይ የሚመለከተው አካል መፍትሄ እንዲሰጡበት የሚል ሰልፎች ናቸው በብዛት የወጡ ዛሬ።
አቶ ከዲር አያይዘውም የፊታችን ሐሙስ በክልሉ መዲና ሰመራ ተመሳሳይ ሰልፍ ይካሄዳል ብለዋል። ባለፈው ቅዳሜ አፍደም አካባቢ ተከስቶ በነበረ ጥቃት 18 የአፋር ክልል ሰላማዊ ነዋሪዎች መገደላቸውን በትላንትናው ዕለት መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። ከድሬዳዋ የመጽሔት ክፍለ ጊዜያችን ይቀጥላል። ባለፈው ቅዳሜ በቦረናና በምስራቅ ጉጂ 6 ሰዎች በኦሮሞ ነጻነት ተዋጊዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናገሩ። ከመካከላቸው የጸጥታ ጠባቂ ሚሊሺያዎች እንዲሁም ነዋሪዎች እንዳሉባቸው የአካባቢው አስተዳደር ገልጿል። ገልሞ ዳዊት ተጨማሪ አለው።
ቅዳሜ ጥቅምት 1 2012 ዓ.ም ተመረጥ በምስራቅ ጉጂ ዞን ጉሜልደለ ወረዳ 2 ሰዎች እንዲሁም በዳስ ወረዳ ቦረና ዞን 4 ሰዎች በኦሮሞ ንጻነት ሸማቂዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በምስራቅ ጉጂ ዞን ጉሜልደለ ወረዳ ተፈጸመ ስለተባለው ግድያ አንድ ነዋሪ ሲያብራሩ ታጣቂዎቹ የ9 ልጆች አባት የሆኑትን አቶ ዱበሊበን የተባሉ ነዋሪን አግተው ሲወስዱ የአካባቢው ሚሊሻ ለማስለቀቅ ሲሞክር ሁለቱንም ገለው ሄደዋል ብለዋል። የአቶ ዱበሊበን ልጅ ስለ አባቱ ግድያ እንዲህ ያብራራል።
ቆን ጋባ ማን ድሪያቲ በየ ማን ባዲያ ኦሶዴማ ጅሩ ጆልሳት ለፍቆታቸው ኦሶዴማ ጅሩ አጭቲ ማኑ ባዲያ ሉፌ
አባቴ የገጠር የእርሻ መሬት አለው። ከተማ ካለው ቤታችን ወደ ገጠሩ ቤት ለስራ ነበር የሄደው። እዚያው ገጠር ባለው ቤት ውስጥ ቁርስ እየበላ ያለ መተው ከቤት ጎትተው አውጥተው ገድለውት ሄዱ።
የአቶ ዱባ ልጅ አባቱ ዱባ ሊባን የ50 ዓመት ሰው መሆናቸውን ገልጸው ግድያው ቅዳሜ ጠዋት ጉሜልደሎ ቡልቡል ከተማ አልዱባ አሬሮ በሚባል ቦታ መፈጸሙን ተናግረዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የጉሜልደሎ ነዋሪዎች አሁንም በአካባቢው የጸጥታ ችግር እንዳለ ይናገራሉ። አቶ አብዲ ኩሌ የጉሜልደሎ ወረዳ ጸጥታ ቢሮ ኃላፊ ናቸው። ቅዳሜ ዕለት ተከስቷል ስለተባለው ግድያ ተጠይቀዋል።
ወሮቲ ሱንን ተኮ ያርሲ አባቀበኛቲ ማኑሚሳት ዱፋኒ ፉዳኒ
የዚያን ቀን እሱ ብቻ አይደለም የተገደለው። ሼክ መሐመድ የሚባለው የአካባቢው ሚሊሻ አባልም ከአባቴ ጋር ነበረ። እርሱንም ተኩሰው ገድለውታል።
ሌላው በተመሳሳይ ቀን ማለትም ባለፈው ቅዳሜ ግድያ ያስተናገደው የቦረና ዞን ነው። ነዋሪዎች አሁንም በአካባቢው በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ኃይሎች ቦረና ዞን ዳስ ወረዳ 4 የመንግስት የጸጥታ አስከባሪዎች በታጣቂዎች ተገለዋል ብለዋል። ሊበን ያርሶ የአካባቢው ነዋሪ ነው። የዳስ ወረዳ ነዋሪው ሊበን ወንድሙና ሌሎች የተገደሉ ሰዎች ቅዳሜ ዕለት መቀበራቸውን ገልጸው አሁንም የአካባቢው ጸጥታ አለመሻሻሉን ይናገራል። አቶ ረሺድ ጉፉ በቦረና ዞን የዳስ ወረዳ አስተዳዳሪ ናቸው። አቶ ረሺድ በዳስ ወረዳ ግድያውን የፈጸሙ ሰዎች በቁጥጥር ስር ውለዋል ወይ ተብለው ተጠይቀው የአካባቢው ጸጥታ አስከባሪዎች ስራቸውን በመስራት ላይ ናቸው ሲሉ አጠቃላይ መልስ ሰጥተዋል። በምስራቅ ጉጂ ጉሜልደሎ ወረዳ እንዲሁም በቦረና ዞን ዳስ ወረዳ ስለተፈጸመው ግድያ አቶ ዋቁም ሳጉቱ የኦሮሞ ነጻነት ሰራዊት ምክትል አዛዥ ተጠይቀዋል።
ሎሊማ ሎሊ ሎሊ ወራና ከናፊ
ከተገደሉት 2 ሰዎች አንዱ አረጋዊ ባለሀብት ነበሩ። ሁለተኛው ሰው ደግሞ ሽፍታ መጥቶ አካባቢውን ሲወር እንቅስቃሴ ስናደርግ በተፈጠረ የተኩስ ልውውጥ ነው የተገደለው። ሼክ መሐመድ ሁሴን ይባላል። የ35 ዓመት ጎልማሳ ነበር። በጊዜው በአካባቢው የነበረው የመንግሥት የጸጥታ ኃይል የመከላከል እርምጃ ወስዷል። እኔም ቦታው ላይ ነበርኩ። በድርጊቱ የተሳተፉ ሁሉ ይጠየቃሉ።
አቶ ዋቁምሳ በምስራቅ ጉጂ በተፈጸመው ጥቃት የተገደሉት የመንግስት ወታደሮች እንጂ የአካባቢው ነዋሪዎች አይደሉም ሲሉ አስተባብለዋል። የኦሮሚያ ጸጥታና ደህንነት ቢሮ በደቡብ ኦሮሚያ በሳምንቱ ማብቂያ ስለተፈጸመው ጥቃት ተጠይቋል። የቢሮው ምክትል ኃላፊ ኮሎኔል አበበ ገረሱ በደቡብና ምዕራብ ኦሮሚያ ያለው የጸጥታ ችግር አሁንም እንዳለ ገልጸው ቅዳሜ በጉጂና በቦረና ዞን ስለተፈጸመው ግድያ መረጃ እንደሌላቸው ገልጸዋል። ነገር ግን ታጥቀው በተለያዩ የኦሮሚያ ዞኖች የሚንቀሳቀሱ ኃይሎች ወደ ሰላማዊ ትግል እንዲመጡ የኦሮሚያ ጸጥታና ደህንነት ቢሮ እየሰራ ነው ብለዋል።
ቢሮን ከኛ ያሊ ቢሮ አጥታ ጎዳ ጅራ ሲንገዴ ወር ቢሮን ከኛ ጋራ ነጋቲን ነው ማገሌ ሁንቱማ
ሲማቴ የቦረናን ህዝብ እያጠቁ ያሉት ታጣቂዎች ናቸው። እነዚህ ታጣቂዎች በጣስ ወረዳ ቦርሌ ቀበሌ ማህበር የአራት የጸጥታ አስከባሪዎችን ገድለዋል። ከተገደሉት አንዱ የአጎቴ ልጅ ነበረ። ሁለቱ የፖሊስ አባላት፣ ሁለቱ ደግሞ የቀበሌ ሚሊሻ ነበሩ። ኦባቡሌ ገልገሎ ሶራና ደበሶ ዋሪዮ ይባላሉ።
ኮሎኔል አበበ መንግስት ጸጥታ የማስከበር ስራውን አጠናክሮ ይቀጥላል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። ዘገባችን ይቀጥላል። ከፈረሰው የሰገን አካባቢ ህዝቦች ዞንና ከመዋቅር ጥያቄ ጋር በተገናኘ በደቡብ ክልል ቡርጂ ልዩ ወረዳ በተከሰተ ግጭት ቢያንስ 20 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። ግጭቱ የተፈጠረው በወረዳ በነያ በተሰኘ ቀበሌ ገበሬ ማህበር ሲሆን መንስኤው የመዋቅር ጥያቄ መሆኑን ነዋሪዎች ለቪኦኤ በስልክ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኮልናል።
የግጭቱ መንስኤ የሰገን ዞን ከተበተነ በኋላ ቡርጂ ልዩ ወረዳ መሆኑን ተከትሎ የቡርጂ ልዩ ወረዳ መሆኑን በሚደግፉና በማይደግፉ ብሎም አዲስ ጎማዴ የተሰኘው ወረዳ ለማቋቋም በሚሹ ቡድኖች መካከል በተፈጠረ አለመግባባት ነው ተብሏል። ግጭቱ ወደ ከፋ ደረጃ ደርሶ ለሰው ህይወት መጥፋት ምክንያት የሆነው መንገድ በዘጉ በአካባቢ ወጣቶችና በጸጥታ ኃይሎች መካከል በተወሰደ የኃይል እርምጃ መሆኑን ነው ነዋሪዎች ለቪኦኤ በስልክ ተናገሩት። የአካባቢ ነዋሪ የሆኑትና ስማቸው አቶ ምግባሩ ከበደ መሆኑን የገለጡት ግለሰብ እንዳሉት የግጭቱ መንስኤ የመዋቅር ጥያቄ ነው። አቶ ምግባሩ ከሀያ በላይ የሚሆኑ ሰዎች መገደላቸውን ገልጦ በአካባቢው ህዝብና በጸጥታ ኃይል መካከል በተደረገ የተኩስ ልውውጥም ሳይሞቱ እንዳልቀሩ ተናግሯል። የተፈጠረውን ግጭት ለማረጋጋት ወደ ስፍራው በማቅናው የልዩ ወረዳ ፖሊስ አባላት ላይ በተኮሰ ጥይትም አንድ አባል መሞቱና ሌላ የመከላከያ ሰራዊት አባል መጎዳቱንም ጠቁመዋል።
የሰገን አካባቢ ህዝቦች ዞን ሸርቶ ነበረ። መዋቅሩ ሲፈርስ አሁን ሌላ ወደ ኮንሶ፣ ሌላ ወደ ቡርጂ ምናምን ተብሎ ነበረ። ጉማይዴ ደግሞ የራሱን ልዩ ወረዳ ጠይቆ ነበር። ከዚህ የተነሳ አሁን ለጉማይዴ ልዩ ወረዳ አይሰጥም ሲባል ጉማይዴ ደግሞ እስከ መጨረሻ አሁን ይኸው 17 ቀበላት አንድ ላይ ሆነው አንገዛም፣ በቡርጂ በኩል ያሉ ለቡርጂ አንገዛም፣ በዚህ በኮንሶ በኩል ያሉ ለኮንሶ አንገዛም ብሎ እስካሁን በኮማንድ ፖስት ነው አካባቢው ስተዳደረ ቆየው። ይህን ኮማንድ ፖስቱም አልፎ ይኸው በየቦታው ግጭት ይፈጠራል። በየቀኑ ነው ሰው የሚሞተው እዚህ አካባቢ። አሁን ከትላንትና ወዲያ በሁለት ነው ይሄ ግጭት ማታ ላይ የተቀሰቀሰ ነው።
ጥቅምት ሁለት
በቡርጂ ቀበሌ አሁን በነያ አካባቢ በጉማዴ ደጋፊ እና በቡርጂ ደጋፊ መሀል የተፈጠረ ግጭት በቃ መጀመሪያ አካባቢ ፖሊስ እና መከላከያ ስለተመቱ መከላከያ ገብቶ እንዳለ ሰው ቤት ውስጥ ባሉት ሰው ላይ በቃ እንዳለ ጥይት ዝናብ እያርከሰከሰ ከሀያ ሰው በላይ ነው አሁን የሞተው። ጉማዴ መሆን ይፈልጋሉ። ቡርጂ ደግሞ የራሱን ፖሊስ ልኮ የግድ የኔ መሆን በነስር እንድትተዳደሩ ብሎ እርምጃ ለመውሰድ ስል አንገዛም ብለው ነው ከራሳቸው ላይ ምላሽ የሰጡ። በዚህ ምክንያት ነው አሁን በነያዎቹ ፖሊስ ስለገደሉ፣ የቡርጂ ፖሊስ ስለሞተ አሁን በዛ ምክንያት መከላከያ ገብተው ብዙ ሰው ገደለ።
መጀመሪያ የሀይል እርምጃ የመወሰደው በነያ ውስጥ ያሉ የቡርጂ ህዝቦች ናቸው ማለት
ነው። እነሱ በግድ ተገዙ ሲባል አሁን ግጭት ነበረ። በግጭቱ መሀል ፖሊስም ገባ መሰለ። በዛ መካከል ነው አሁን ፖሊሱ ሞተ።
ፖሊስ ከሞተ በኋላ መከላከያ ለማረጋጋት ገብቶ እርምጃ ወሰደ።
ገብቶ እርምጃ ወስደናል።
በቡርጂ ወረዳ የበነያ ቀበሌ ገበሬ ማህበር ሊቀመንበር አቶ ደጀኔ በበኩላቸው የሟቾች ቁጥር 17 መሆናቸውን ነገር ግን ቁጥሩ ሊጨምር እንደሚችል ነው ተናገሩት። እሳቸውም ሁለት ልጆቻቸው ጠፍቶ የት እንዳሉ እንደማቁና በርካታ የቀበሌው ነዋሪዎችም ተደብቀው ጫካ ውስጥ መሆናቸውን በስልክ ለቪኦኤ ተናግሯል። እርምጃ በመውሰድ ላይ ያለው የቡርጂ ልዩ ወረዳ ባለስልጣናትና የክልሉ እንዲሁም የአገር መከላከያ ሰራዊት አባላት ናቸው በማለትም ተናግሯል።
ያቅርጥ ያቀ ነው ጠየቀው። ቡርጂ ነን እንግዲህ ቡርጂን ብንሆን ብርቅት የተነሳና በመልካም አስተዳደርና በአንዳንድ መሰረተ ልማት ጥያቄዎች ባለመመለሱ አንፈልግም። በአቅራባ ነው እኛ ምላሽ የምንሰጥ ቦታ ይሻላል ብሎ ጠሉ። በዚህ ምክንያት ብቻ ነው አሁን የጦር በእኛ ላይ የተነሳ ያለው። ጫካ ውስጥ ህጻናቶች እያለቁ ነው፣ ሴቶች እያለቁ ነው።
ማን ነው እንደዛ የሚያደርገው?
ወረዳ አመራርና ፖሊስና ፌደራል ፖሊስ ነው። መከላከያም አሉ አሉኝ። መቼ በአይና ሲገባ ብቻ ገና ሰፈር ላይ ሳይደርስ ተኩስ ተጀመረ። በየቤታቸው አንዳንድ ቀንዳም ቀንዳ ክፍረ ጠንካራ ሰዎችን እዛ ነው ያስገደሉ። መንግስት መቼስ መጠየቅ ስልጣን የሰጠው መንግስት ነው። ጠየቁ እንጂ አይሆንም አላል። ምላሽ እስከምናገኝ ጠብቁን ነው።
በክልሉ ምክር ቤትና በፌዴሬሽን ምክር ቤት የቡርጂ ወረዳ ህዝብ ተወካይ የሆኑት አቶ ከድር አደም እንዳሉት እስካሁን 15 ሰዎች መገደላቸውን አረጋግጧል።
ቡርጂ ወረዳ ላይ በነያ ቀበሌ ላይ ባለፈ የተከሰተ ከመዋቅር ጋር አደራጀት ጋር ተያይዞ የነበረ ችግር ነበረ። በዛ ችግር ምክንያት ክልሉ ህዝቡን ሳያወያይ ለአመራር በጫና ሊወረዳ ሁኑ ብሎ የሰጠበት ሁኔታ አለ። ያ ልዩ ወረዳ ደግሞ ጎማይደ ዙሪያ ያሉት አራቱም ቀበሌ ቢያንስ 30% የሚሆን የቡርጂ ህዝብ የሚኖሩት በዛ አራቱ ቀበሌ ላይ ነው። በነዛ አራቱ ቀበሌ ላይ የሚኖሩ ህብረተሰብ ይሄን አልተቀበለም። ልዩ ወረዳ አደረጃጀት ባለመቀበሉ እስካሁን ትምህርትም ያልተጀመረበት፣ አንድም ትምህርት ቤት ያልተከፈተበት እና ምዝገባም ያልተካሄደበት ሁኔታ ነው ያለው። ይሄን ደግሞ ህብረተሰቡን ከክልልም ይሁን ከወረዳው ሄዶ ያወያየና ያነጋግር አካል የለም። ለምን ሆነ ሳይባል መከላከያና ፖሊስ ይዞ በመግባት ህብረተሰቡ ጋር አለመግባባት ተፈጠረ። ወደ 15 ሰው የሞተበት ሁኔታ አለ። ከአርሶ አደር
ለተፈጠረው ችግር ተጠያቂው የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ነው ሲሉ ከሰዋል።
ትልቁ ለዚህ ለሰው ሞት ተጠያቂም ለዚህ ግጭት በቡርጂ ብሔረሰብ መሀል ብቻ አይደለም፣ ባለፈ በደራሼ ብሔረሰብም እንዲህ ህዝቡ የተቃጠለበት ሁኔታ ነው ያለውና ተጠያቂው ክልሉ ነው። በአግባቡ ዞኑን ሲያፈርስ ህዝቡን ሳያወያይ ያፈረሰበትና በጫና ተቀበሉ ያለበት ሁኔታ ስላለ ይሄ ለዚህ ትርምስ መፈጠርና ሰው ሞት፣ ለንብረት መውደም፣ ለህዝብ መፈናቀል ተጠያቂ ነው ክልሉ ነው።
መረጃውን ለማጣራት ወደ ወረዳው የመንግስት ስራ ኃላፊዎችና ወደ ሚመለከታቸው አካላት ተደጋጋሚ ሙከራ ብናደርግም ምላሽ ሊሰጡን አልቻሉም። በመሆኑም አልተሳካም። እንዳገኘዋቸው የሚመለስበት ይሆናል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የማክሰኞ ጥቅምት 4/2012 ዓ.ም. ስርጭት ነው እየተከታተላችሁ ያላችሁት። 3:33 ነው አሁን አዲስ አበባ ላይ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም አት ቪኦኤ አምሃሪክ ብላችሁ ከፌስቡክ ገጻችን ማግኘት ትችላላችሁ። በትዊተርም እንዲሁ አት ቪኦኤ ሃሽታግ ቪኦኤ አምሃሪክ ብላችሁ ሀሳባችሁን አንሸራሽሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ኤችኦአርኤን ዶት ኤምኦቢአይ ላይ ማግኘት ትችላላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡም እንጋብዛለን። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ። አሃዱ ራዲዮ 94.3 ላይም ከምሽቱ 3 ሰዓት እስከ 4 ሰዓት በቀጥታ ይተላለፋል ስርጭታችን። ተከታተሉ፣ አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
በእስር ላይ የሚገኙት የአማራ ብሔራዊ ንቅናቄ አብን አመራሮችና አባላት ለአራት ቀናት ያህል በረሃብ አድማ ላይ ቆይተው ዛሬ ምግብ መጀመራቸው ተገልጿል። ለዚህ ምክንያቱ በፖሊስ አባላት ማስፈራሪያና ዛቻ እየደረሰባቸውና የፍርድ ሂደቱን በአግባቡ እየታየ አለመሆኑ እንደነበረ የፓርቲያቸው ሊቀመንበር ዶክተር ደሳለኝ ጫኔ ዛሬ ለአሜሪካ ድምጽ ተናግረዋል። ከአመራሮቹ መካከል የአብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ፣ የጽህፈት ቤቱ ኃላፊ አቶ በለጠ ካሳና የምክር ቤት አባል አቶ ሲሳይ አልታሰብ ይገኙበታል። ሩሲያንና አውሮፓን በሚመለከቱ ጉዳዮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አማካሪ የነበሩት ፊዮና ሂል ፕሬዚደንቱ ከስልጣን ለመወገድ በሚያበቃ ደረጃ የሚያስከስስ ጥፋት ፈጽሞ እንደሆነ ለተያዘው ምክር ቤታዊ ምርመራ የምስክር ቃላቸውን ሰጥተዋል። በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪ ዮቫኖቪች ከአምባሳደርነቱ እንዲነሱ መደረጉን አጥብቀው ተቃውመው እንደነበረ ፊዮና ሂል አመልክተዋል። በዚህ የምስክርነት ቃላቸው ዩክሬን ላይ ጫና ለማሳደር የሚደረገው ሙከራ አሳሳቢ መሆኑን ለዋይት ሀውስ ነገረ ፈጆች እንዲያሳውቁ የቀድሞው የብሔራዊ ጸጥታ አማካሪ ጆን ቦልተን መመሪያ ሰጥተዋቸው እንደነበርም በዚሁ የምስክርነት ቃላቸው ተናግረዋል። ሂል የምስክርነት ቃላቸውን የሰጡት በዝግ ችሎት ይሁን እንጂ አሶሲየትድ ፕሬስ፣ ኒውዮርክ ታይምስ እና ዋሽንግተን ፖስት የተሰጠውን የምስክርነት ቃላቸውን በቅርበት የሚያውቁ ሰዎችን ዋቢ አድርገው ነው በዝርዝር የዘገቡት። ፊዮና ሂል ዋይት ሀውስን ባለፈው ሐምሌ እስከለቀቁበት ጊዜ ድረስ በፕሬዝደንት ትራምፕ የብሔራዊ ጸጥታ ምክር ቤት የአውሮፓና የሩሲያ ጉዳዮች ከፍተኛ ዲሬክተር ስለነበሩ የውጭ ፖሊሲው ቀረጻ ላይ ያለውን የጀርባ ወይም የውስጥ አሰራር ውስጥ አዋቂ እንደነበሩ ይነገራል። የተወካዮች ምክር ቤት የስለላ ኮሚቴ መጥሪያ እንደላከላቸውና የሚቀርቡላቸውን ጥያቄዎች ለመመለስ መዘጋጀታቸውን ነው ጠበቃቸው የተናገሩት። ምክትል ረዳት የውጭ ጉዳይ ሚኒስትር ጆርጅ ኬንትም ዛሬ ቃላቸውን ይሰጣሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቷ ማሪ ዮቫኖቪች ባለፈው ሳምንት የምስክርነት ቃላቸውን ሲሰጡ የፕሬዝደንቱ የግል ጠበቃ ሩዲ ጁሊያኒ በአምባሳደርነት ክንዋኔ ላይ ወገዛ ከጀመሩ በኋላ ፕሬዝደንቱ ያን መሰረተ ቢስና የሐሰት ውንጀላ ተከትለው ከአምባሳደርነት አነሱኝ ማለታቸው የሚዘነጋ አይደለም።
አመሰግናለሁ ቆንጂት ለሰዓቱ አበይት ዜና። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። ዋና አዘጋጅ ትዝታ በላቸው ነች። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን ላኩልን። በኢሜይል ለምትጠቀሙ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። እያስተናገድናችሁ ያለ ነው ሶሎሞን አባትና ዝግጅታችን ይቀጥላል። አብራችሁን ቆዩ።
ኢትዮጵያ ለስደተኞች መጠለያ ከመሆኗ ጎን መብቶቻቸው ተከብረውላቸው በሀገሪቱ ውስጥ እንዲኖሩና መስራትም እንዲችሉ ሁኔታዎች እየተመቻቹ መሆኑን የስደተኞችና ከስደት ተመላሾች ኤጀንሲ ገለጸ። ኤጀንሲው ጉዳዩ ከሚመለከታቸው አካላት ጋር ዛሬ ውይይት አድርጓል። ፀሐይ ዳምጠው
ጅማሜት ስደተኞችን ተቀብላ የማስተናገድ ልምድ ያላት ሀገር ናት። ነገር ግን በአሁኑ ጊዜ ስደተኞቹን ወደ ልማት በማስገባት ሰርተው እንዲኖሩ ለማድረግ ቅድመ ዝግጅቱ ተጠናቋል ሲሉ የስደት ዳይሬክተር አቶ አዲሱ ቀበኔሳ ተናግረዋል።
በሰብአዊ ድጋፍ ምግብ፣ መጠለያ እና መሰረታዊ አገልግሎቶችን ብቻ ነበር የምንሰጠው። አሁን ወደ ልማት ስንመጣ ስደተኛው ሰርቶ ራሱን የሚችልበት ሁኔታ እንዲፈጠር ነው እየተፈለገ ያለው። ከአካባቢ ሰው ጋር በመቀላቀል ራሱን ሰርቶ ራሱን ማኖር እንዲችል ከመንግስት አስፈላጊውን ሰርቪስ እንዲያገኝ ነው የሰራን ያለን። በዓለም አቀፍ ደረጃ ሀገራችንም ይህን ሂደት ተቀብላ ተግባራዊ እያደረገችን ያለችው ለባለፉት ሁለት ዓመታት። እንደውም ኢትዮጵያ ሀገራችን የዚህን አዲሱን አስተሳሰብ የአዲሱን የስደተኛ አያያዝና ድጋፍ አፕሮች እንደ ፓይለት ካንትሪ ተብላ ተመርጣ ላለፉት ሁለት ዓመታት ኤክሰርሳይዝ ስናደርግ ነበር።
በቅርብ ጊዜ ስደተኞችን አስመልክቶ የወጣ አዋጅ ለስደተኞች መጠለያና መሰረታዊ የሆኑ ነገሮችን ከማሟላት በተጨማሪ እንደ ማንኛውም የሀገሪቱ ነዋሪ ስራ ፈጥሮ ተቀጥሮ መስራትና የትምህርት እድል እንዲያገኙ እንዲሁም ከካምፕ ውጪ መኖር እንዲችሉ እየተመቻቸ ነው ብሏል። አቶ አዲሱም
የስደተኛ አዋጅ በዓለም አቀፍ ደረጃ በጣም የተደነቀ ኢትዮጵያ የቆየ ስደተኛ የመቀበል ልምዷን ፍላጎቷንና ኮሚትመንቷን በድጋሚ እንደ አዲስ ያረጋገጠችበት ሆኖ የተወሰደው የሪፎርም ገቨርንመንትም ይህን ኮሚትመንት ያስቀጠለ በተለይም ደግሞ በጣም ህጋዊ መሰረት እንዲኖር ያደረገ በመሆኑ እጅግ በጣም የተደነቀ ነው ያለው። ወደ ልማት ስናሸጋግረው ትልቅ እድል ብሎኛል። ስደተኛ ድሮ አንዳንዱ እንደ ሸክም የሚያየዋል፣ እንደ መጥፎ እድል የሚያየዋል። አሁን ግን ስደተኛን ሆስት ማድረግ የልማት እድል ይፈጥራል። በምናስብ ለስደተኛው ስራ እድል ስንፈጥር ለሆስት ኮሚኒቲም ስራ እድል እንፈጥራለን። ስደተኛን ብቻ ተጠቃሚ የሚያደርግ የልማት ፕሮጀክት አይፈጸምም ሀገራችን ላይ። በአዲሱ አፕሮች አቋም ይዘን ሀገራችን እየተገበረችው ያለችው በዓለም አቀፍ ደረጃም ስለተስማማንበት ስደተኛን ስናገለግል፣ ስደተኛን ስንጠቅም የአካባቢ ማህበረሰብ መጥቀም አለብን።
በኢትዮጵያ ከ900,000 በላይ የሚሆኑ ስደተኞች ይኖራሉ ያሉት የኤጀንሲው ጥናት ገቢ ማሰባሰቢያና ፋይናንስ ቡድን መሪ አቶ ኪሮስ ክንፌ እስካሁን ከተለያዩ ዓለም አቀፍ ድርጅቶች ስደተኞችን ለመርዳት ለኢትዮጵያ የሚደረገው ድጋፍ አናሳ ነው ሲሉ ተናግረዋል። አቶ ኪሮስ በሀገሪቱ የሚገኙ በርካታ ስደተኞች የተሻለ ስራ እንዲያገኙ እየተሰራ ነው ብለዋል።
ላለፉት ረዥም ዓመታት የዓለም አቀፉ ማህበረሰብ ሆነ ስደተኞች ተቀብለው እያስተናገዱ ያሉ ሀገራት ሲከተሉት የነበረው የምላሽ አሰጣጥ አተገባበር በዋናነት ሰብአዊ ድጋፍ ላይ ያተኮረ እና ያ ደግሞ የስደተኞችን ህይወት ብቻ ሳይሆን ተቀብለው እያስተናገዷቸው ያሉ ማህበረሰቦችም ተመሳሳይ የሊቪንግ ኮንዲሽን ስለሆነ ያላቸው በተመሳሳይ ችግር ውስጥ አብሮ እንዲኖሩ እያደረገ ስለሆነ የሰብአዊ ድጋፉን ከልማትና ከሰላም ግንባታ ጋር አስተሳስሮ በማስኬድ ስደተኞች በልማት ተጠቃሚ ሆነው ችግሮቻቸው ዘላቂ የሆነ መፍትሄ እንዲያገኙ የማድረግ አካሄድ ነው አሁን ዓለም አቀፉ ማህበረሰብ እየተከተለ ያለ። ስለዚህ በዋናነት ሎንግ ተርም ሶሉሽን ላይ ፎከስ ያደረገ የአተገባበር ስርዓት ነው በመከተል ላይ ያለ ነው። ኢትዮጵያም በዚሁ ተመሳሳይ አተገባበር ነው እየተከተልን ያለ ነው።
እንደ አውሮፓን አቆጣጠር በ2018 ኢትዮጵያ ለስደተኞች የሚያስፈልገውን ድጋፍ 50% በታች በማግኘቷ አስቸጋሪ ሁኔታ ማሳለፏን ጠቅሶ በዚህ ዓመት ከዓለም ባንክ ቃል የተገባላት $600 ሚሊዮን የገንዘብ ድጋፍ ትልቅ ተስፋ መሆኑን ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ተከታዩ ቅንብር ወደ ምስራቅ ኢትዮጵያ ይወስደናል። ስለ አዲስ ፓርቲ ምስረታ ነው የምንነጋገረው። አዲስ ተቃዋሚ ፓርቲ ካለፈው አርብ እስከ ትናንት ድሬዳዋ ላይ በተካሄደ ጉባኤ ተመስርቷል። ለሶማሌ ሕዝብ ነጻነትና ዲሞክራሲ እንደሚታገል ያስታወቀው አዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት ይሰኛል። የፓርቲው መስራች ጉባኤ ትናንት የተጠናቀቀ ሲሆን የሁሉንም ብሔር ተወላጆችና ምሁራንን እንደሚቀበል ተናግሯል። ቅንጅት ለዲሞክራሲና ለነጻነት ፓርቲ ዋና መቀመጫውን ጅጅጋ እንደሚያደርግና ድሬዳዋና አዲስ አበባ ላይም ቅርንጫፎች እንደሚኖሩ ተነግሯል። አዲስ ቸኮል ዝርዝር አለው።
በትሪያንግል ሆቴል በተካሄደው መስራች ጉባኤ ላይ በመቶዎች የሚቆጠሩና ከሁሉም ዞኖች እንደተወጣጡ የተነገረላቸው ታዳሚዎች ተገኝተዋል። መስራች ጉባኤውን በተመለከተ ጋዜጣዊ መግለጫ የሰጡት ከፓርቲው መስራች ኮሚቴ አባላት አንዱ የሆኑት አቶ አድን አላሌ ስለ አዲሱ ፓርቲ እንዲህ ብለዋል።
ዴሞክራሲና ነጻነት ለምን ሆነ? ቅንጅት ለምንድን ነው ሆነ? ዴሞክራት የሆነ ሰዎች እና ለውጥ የሚፈልጉትም ሰዎች አጠቃላይ መሳተፍ ይችላሉ። እኛ ዛሬ አንተ ይከለንን አንተ ይከለኑ መሳተፍ አትችልም አይደለም። የድርጅቱ ዓላማ የሚያምን ሰው መሳተፍ ይችላል። ዛሬ እንደምናየው ሀገራችን ገና ለውጡ አልተሳካም በደንብ። አሁን ብናየው ክልል አምስት ብንወስደው ምን አይነት መንግስት አለ? አዲ ላይ የእኛ ነው ያስወረድነው፣ ግን ምንድነው የተተካው? በቦታው አንድ ሰው ሁለት ሰው ከውጭ አምጥቶ አስቀመጡት። የድሮ ፓርቲ የነበረውና ህዝቡ የገደለውና ይሄንን ችግር ያመጣው ቦታው አለው። የእኔ ሰዎች ደግሞ ከነ የገቡት በመስኮት ነው የገቡት፣ በሄሊኮፕተር ነው የመጡት።
ፓርቲው የኢትዮጵያን ህገ መንግስት እንደሚቀበልና እስከዛሬ ግን ህገ መንግስቱ ሲከበር ነበር ብሎ እንደማያምን አስታውቀዋል። ፓርቲው በብሔራዊ ምርጫ ቦርድ የሚጠበቅበትን ፊርማ የማሰባሰብ ስራም ጎን ለጎን እንደሚጀምር ነው መስራች አባላቱ ያስታወቁት። የሶማሌ ክልል ገዢ ፓርቲ ሶዴፓና ተቃዋሚው ኦብነግ ባሉበት ሁኔታ ሌላ አዲስ ፓርቲ የመመስረቱን አስፈላጊነት በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ አቶ አደና ላሌ
የእኛ እምነታችን መጀመሪያ ዴሞክራሲ ነው፣ ሁለተኛውም ነጻነት፣ ዴሞክራሲና ነጻነት ነው፣ ሶስተኛው ራሳችን ህዝቡ በዴሞክራሲ መርጦ እንዲያስተዳድሮ ነው የምንፈልገው። እስከ ዛሬ ድረስ የነበረው ምን ነበር? ኢህአዴግ ጊዜ ምንድን ነበር? ይከለ 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 ይባላልና እንደዛ ነበር አንድ ፓርቲ የሚሆነው። ይህንን እውቀት የሌላቸው ልጆች የሆኑትንና ገና ያልበሰሉትን ይሄ ነበር የሚመሩት፣ መርጦ ያስቀምጣሉ። ይሄ ነበር የእኛ የምንፈልገው። አጠቃላይ ክልሎች ሶማሌ ክልል ይሁን አማራ ክልል ይሁን ሌላ ክልል ይሁን ህዝቡ ራሱ የሚፈልጉትን ሰዎች በዲሞክራሲ እንዲመረጡ እና እንዲመሩ ነው የምንፈልገው።
የፓርቲው ሌላኛው መስራች አቶ መሐመድ አሩ በበኩላቸው ስለ ፓርቲው አስፈላጊነት ያክለዋል።
አንደኛ እኛ ድርጅት ማንኛውም ኢትዮጵያዊ መሳተፍ እንዲችል ሶማሌ አንድልም አማራ አንድልም ትግሬ አንድልም ኦሮሞ አንድልም ማንኛውም ኢትዮጵያዊ በዚህ ድርጅት ውስጥ እንዲሳተፍ ተቀብለናል። ሁለተኛ በአሁኑ ጊዜ በክልላችን ውስጥ ያለው ፖለቲካ ድርጅት ወይም ክልሉ የሚመራው ድርጅት እንደሚታወቁት ኮረፕትድ የነበረ አዲ ኢለ ይመራ የነበረ ብዙ ችግር አገሩን ያቃጠለ ድርጅት ነው። ኢትዮጵያ ህዝብ በሙሉ እኩል ናቸው፣ አንድ ናቸው፣ ወንድሞቻችን ናቸው የሚል ሀሳብ ነው ይዘን የመጣ ነው። ይህ ነው ልዩነታችን።
ፓርቲው በሚተዳደርበት ፕሮግራምና ህገ ደንቦች ዙሪያ ውይይት የተካሄደ ሲሆን የፓርቲው አመራሮች ምርጫም በዛሬው ዕለት ተከናውኗል። ዛሬ ስለተካሄደው ምርጫ የፓርቲው መስራች ኮሚቴ አባል አቶ አደላ ላሌ በስልክ መረጃ ሰጠውን ነበር።
ስራ አስፈጻሚ ኮሚቴ መርጠናል፣ ማዕከላዊ ኮሚቴ መርጠናል፣ ሴክሬታሪ እና ፕሬዚዳንት ምክትል ፕሬዚዳንት መርጠናል። ሌላው ስራ እየጀመርን ነው። ሁለት ቀን በኋላ ወደ አዲስ አበባ እንሄዳለን፣ ወደ ሌላ ቦታ አስፈላጊ ነግሮ፣ ከዛ በኋላ ደግሞ ወደ ጅግጅጋ ወደ በየቦታ እንሄዳለን።
የፓርቲው ሊቀመንበር ሆነው የተመረጡት አቶ መሐመድ አደምቢሌ ሲሆኑ ዶክተር አብዱል መጂድ ሁሴን የሶዴፓ ሊቀመንበር በነበሩበት ዘመን የፓርቲው ዋና ጸሐፊ እንደነበሩ ያገኘነው መረጃ ያመለክታል። ምክትላቸው ሼክ ኢብራሂም መሐመድ ሁሴን ደግሞ የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመር ወይም አብዲሌ ከስልጣን እንዲወርዱ ከታገሉ ወጣት ፖለቲከኞች አንዱ ነበሩ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ዘገባችን ይቀጥላል። ባለፈው መጋቢት ወር ቢሾፍቱ አቅራቢያ በወደቀው የኢትዮጵያ አየር መንገድ በረራ ቁጥር 302 ተመዝግቦ የነበረ አውሮፕላን ውስጥ ተሳፋሪ ከነበሩ 32 ኬንያውያን ውስጥ የ28ቱ አስከሬኖች ናይሮቢ ገብተዋል። ከናይሮቢ የራይል አምቦር ዘገባ ተልኮልናል። አዳነች ፍሳዬ ታቀርበዋለች።
አንድ የኢትዮጵያ አየር መንገድ አይሮፕላን በአይሮፕላኑ አደጋ ከሞቱት 32 ኬንያውያን መካከል የ28 ሰዎች አስከሬኖችን ይዞ ትላንት ሰኞ ማለዳ ላይ በጆሞ ኬንያታ ዓለም አቀፍ አይሮፕላን ማረፊያ ላይ ገብቷል። አብዛኞቹ ጥቁር የለበሱ የሙታኑ ቤተሰቦች የሐዘን ስሜት በሚንጸባረቅበት ሁኔታ ሲጠባበቁ እንደነበር ተዘግቧል። አስከሬኖቹን ለመቀበል ይጠብቁ ከነበሩት ቤተሰቦች መካከል የ34 ዓመት ዕድሜው አብዱላሂ ኢብራሂም ቤተሰቦች ናቸው። አብዱላሂ ሳውዲ አረቢያ ውስጥ በአንድ የወተት ኩባንያ ይሰራ የነበረ ሲሆን በአይሮፕላን አደጋው የሞተው ለእረፍት ወደ ሀገሩ ይጓዝ በነበረበት ወቅት ነው። አስከሬኖቹን ለመቀበል አይሮፕላን ማረፊያው ላይ የነበሩትን ቤተሰቦች ለመጠየቅ በቦታው ከተገኙት ከፍተኛ የሀገሪቱ ባለሥልጣኖች መካከል የውጭ ጉዳይ ሚኒስትር ሞኒካ ጁማ ናቸው።
We have had a chance to meet with the families. We've had a chance to give them a final service.
ከቤተሰቦቻቸው ጋር የመነጋገር እድል አግኝተናል። ለሰባት ወራት ያህል ሀዘን ላይ የቆዩት ቤተሰቦች የመንፈስ እረፍት እንዲያገኙ ለመርዳት ስንል ሁሉንም እምነቶች ያቀፈ የሀዘን ስነ ስርዓት አድርገናል።
በአይሮፕላኑ አደጋ የሞቱት ኬንያውያን አስከሬኖች ሁሉ ተገኝተዋል። አራቱ በዛሬው ዕለት ያልተመለሱት አስከሬኖቹ ተቃጥለዋል ወይም ደግሞ ቤተሰቦቻቸው በግል ቀብረዋቸዋል ብለዋል የውጭ ጉዳይ ሚኒስትሯ። በአይሮፕላን ማረፊያው ላይ የጸሎት ስነ ስርዓት ከተደረገ በኋላ አስከሬኖቹ ለቤተሰቦቻቸው መሰጠታቸውን ባለሥልጣኗ ገልጸዋል። ከሶስት ሰዓታት በኋላ የአብዱላሂ ቤተሰቦች ኪበራ በተባለው የናይሮቢ ክፍል በሚገኘው መኖሪያ ቤታቸው የሀዘን ስነ ስርዓት አደረጉለት። አባቱ ኢብራሂም መሐመድ አሁን ከሀዘናቸው ማገገም ሊጀምሩ እንደሚችሉ ተናግረዋል።
ከሀቂቀ ቆይም የዚሳ ባዮት ንልቋ ንመቋ ትራማታይዝድ ለኪን ለዮ
በእነዚህ ሰባት ወራት ውስጥ በስቃይ ላይ ነው የነበርኩት።
የልጄን አስክሬን ስረከብ ምስጋና ይድረሳቸውና ሐዘኔ ቀለል አለልኝ። አሁን ስለቀበርኩት የመቅለል ስሜት ተሰምቶኛል። አሁን የጤናዬ ሁኔታ መሻሻል ይጀምራል።
እናቸው
ተናምሽኩሩ መንዘምጉ አሜጃሊያ ኩሌቷ ናኩላዟ
የኢብራሂም አስክሬን ቤቱ በመድረሱ እግዚአብሔር እናመሰግናለን። አሁን አያቶቹና ቅድመያቶቹ አጠገብ ተቀብረዋል። ልጃቸው የእስልምና እምነት በሚጠይቀው መሰረት ከቤተሰቦቹ ጎን በመቀበሩ አባትና እናቱ ሰላም ያገኛሉ።
ቦይንግ 737 ማክስ አይሮፕላን ባለፈው መጋቢት 10 እንደ አውሮፓ አቆጣጠር ቢሾፍቱ ከተማ ላይ በተከሰከሰበት ወቅት የ157 ሰዎች ሕይወት ማለፉ የሚታወቅ ነው። የቦይንግ ኩባንያ ኢትዮጵያና ባለፈው ዓመት ኢንዶኔዥያ ውስጥ በተመሳሳይ ሁኔታ ላለቁት ሰዎች ካሳ 50 ሚሊዮን ዶላር መመደቡን አስታውቋል። ለሁለቱ አይሮፕላኖች አደጋ ምክንያት የሆነው የተሳሳተ መሳሪያ ነው በመባሉ ኩባንያው ምርመራ እያካሄደ ባለበት በአሁኑ ወቅት መላ 737 ማክስ አይሮፕላኖች እንዳይበሩ ታግደዋል።
አመሰግናለሁ አዳነች ለዘገባው። እንደዚሁም ራይል አምቦርን ከናይሮቢ። ክቡራትና ክቡራን አድማጮች ዝግጅታችን የሚተላለፍላችሁ በ19ና በ25 ሜትር ባንድ ከዋሽንግተን ዲሲ ነው። በናይል ሳት ቪኦኤ 24 ላይ ልታገኙን ትችላላችሁ። በተጨማሪም በአሃዱ ራዲዮ 94.3 ላይ በቀጥታ እንገኛለን። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። ፕሮዲውሰሯ አንዳንድ ዘና የሚያደርጉ ጣዕመ ዜማዎችን እየቆፈረች ነች ያለችው። ክቡራትና ክቡራን አድማጮች አሁን ሰሞኑን አዲስ አበባ ላይ ትንሽ ብራ ነገር ይመስላል። የከፍተኛው ሙቀት 22 ዝቅተኛው 11 ዲግሪ ሴልሺየስ መሆኑን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ያወጣው ትንበያና ጥቆማ ይናገራል። ኤጀንሲው ከ32 የተለያዩ የኢትዮጵያ ጣቢያዎች የተሰበሰቡ መረጃዎችና የ3 ቀናት ትንበያዎችን ይዟል። በዚያ መሰረት ወደ ጣቢያው ወደ ዌብሳይቱ ገብታችሁ
ሙዚቃው ጀምሯል።
ማንኛውንም የአየር ሁኔታ የተለያዩ አካባቢዎችን እንድትከታተሉ እንድትሳተፉን ጭምር እንጋብዛለን።
መሐመድ አማን ጀሚላ እያለ ጥቂት ያዝናናል። አብራችሁን ቆዩ።
Jamilan bere judal me mal no ya si malim barbadu halka de duniya are et lagish nagari ba malak ye twat mata hone sha jamila jale le uwe ke apan ke mare jamilan jae makan ke gafat ani sun barbada dam apanan hot ko tusli shan chimbana na pura mai le swat Thank you.
እናመሰግናለን ለግብዣው። አሁን ከእናንተ አስተያየቶች እስቲ ጣል እናርግላችሁ አንዱ።
ሃሎ ቪዲዮዎች እንዴት ናችሁ? ሰላም ናችሁ? እይ ደረጀ ባላለሁ የሚደውለው ከካናዳ ካልጋሪ ከተማ ነው። ሰሞኑን አቶ ሽመለስ አብዲሳ የኤርኤችአ በአል ላይ የተናገሩን ነገር በአሉን ድባቡን ያጠፋ የህዝቦችን አንድነት፣ ሰላም፣ ፍቅርና ወንድማማችነት ወደኋላ ይጎተተ፣ የመደመር ስሌትን የቀነሰ ብሎም በርካታ የአማራ እና ሌላውን ብሔረሰብ ያሳዘነ ንግግር ሆኖ ሳለ በቪኦኤ ያለመዘገቡ ግን እጅግ አሳዝኖኛል። ይሄ ነገር እናንተ ባትናገሩትም በማህበራዊ ሚዲያ እየተንሸራሸረ ይገኛል። አሁንም ቢሆን የሚመለከታቸውን ክፍሎች ስለዚህ አስተያየትና ስለዚህ ንግግር ማብራሪያ እንዲሰጥበት ብታደርጉ መልካም ነው እላለሁ። አመሰግናለሁ። ቪርስትሊን ደረጀ ነኝ። ባይ።
ከመሰናበታችን በፊት አጠር ያለ ማጠቃለያ ዜና እናሰማ። በደቡባዊ ምዕራቧ የዩናይትድ ስቴትስ ቴክሳስ ክፍለ ግዛት አንዲት ጥቁር ሴትን መኖሪያ ቤቷ ውስጥ ተኩሶ ገደላት የተባለው ፖሊስ በግድያ ወንጀል ተከሶ እስር ቤት እንደሚገኝ ተገልጿል። አፍጋኒስታን ውስጥ በቅርቡ የተከናወነውን የፕሬዝደንታዊ ምርጫ ሂደት ኢላማ ባደረጉ የታጣቂ ጥቃቶች የተገደሉትን 85 ሰዎች ጨምሮ በትንሹ 460 ሲቪሎች ላይ ጉዳት መድረሱን የተባበሩት መንግስታት ድርጅት ያካሄደው ምርመራ አስታወቀ። የመንግስታቱ ድርጅት የአፍጋኒስታን ድጋፍ ሚሽን ዛሬ ባወጣው ልዩ ሪፖርት ከደረሰው ጉዳት ውስጥ 80 ከመቶውን ታሊባን ምርጫውን ለማደናቀፍ ሆን ብሎ ሁከት የመፍጠርና መራጮችን የማስፈራራት ዘመቻ አድርጎ ያደረሰው መሆኑን ነው የገለጸው። በመጪው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የሚወዳደሩ 12 የዲሞክራቲክ ፓርቲው እጩዎች ዛሬ ኦሃዮ ክፍለ ግዛት ዌስተርቪል ከተማ አደርባይን ዩኒቨርሲቲ ግቢ ውስጥ ክርክራቸውን ያካሂዳሉ። የዛሬው ካለፈው ሰኔ ወር ወዲህ አራተኛ የዲሞክራቶቹ እጩዎች ክርክር ሲሆን በዚህ ብዛት በአንድ መድረክ ሲቀርቡ ይህ የመጀመሪያ ክርክር ይሆናል። ባለፈው መስከረም ወር በተካሄደው ክርክር ከቀረቡት ከአስሩ እጩዎች በተጨማሪ የሃዋይዋ የዩናይትድ ስቴትስ ኮንግረስ አባል ቱልሲ ጋባርድ እና ቀድሞ በሽርክና በብድር ገንዘብ መዋዕለ ንዋይ በማፍሰስ ማትረፍ ላይ ይሰሩ የነበሩትና ለአካባቢ ደህንነት ተሟጋቹ ቶም ስቴየር በዛሬው ክርክር መድረክ ላይ ይካፈላሉ።
አመሰግናለሁ ቆንጂት ለማጠቃለያ ዜናው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀሩናል። አጠር አጠር ያሉ መረጃዎችን ላካፍላችሁ። በኢትዮጵያ ንግድ ባንክ የምንዛሪ ተመን መሰረት 29 ብር ከ34 ሳንቲም ነው የአንድ ዶላር ምንዛሪ። የባንክ መሸጫ ዋጋ 29 ብር ከ64 ሳንቲም ነው። አንድ ዩሮ 32 ብር ከ75 ሳንቲም፣ አንድ የእንግሊዝ ፓውንድ 37 ብር ከ46 ሳንቲም ነው። የአንድ በርሜል ድፍድፍ ዘይት ዋጋ 54 ዶላር ከ74 ሳንቲም ነው። የአንድ ግራም 24 ካራት 99.96 ጥራት ከመቶ ጥራት ያለው ወርቅ ዋጋ በኢትዮጵያ ብሔራዊ ባንክ ተመን መሰረት 47 ዶላር ከ84 ሳንቲም ነው። በኢትዮጵያ ብር 1473 ብር ከ95 ሳንቲም መሆኑ ነው። በነገራችን ላይ በዓለም ላይ ከሚወጣው ቆሻሻ ሁሉ አሜሪካውያን የሚጥሉት አንድ አምስተኛውን ይሆናል ይላል ከተለያዩ አካባቢዎች ያገኘኋቸው መረጃዎች እንደሚጠቁሙት። ይህ ማለት ደግሞ እያንዳንዱ አሜሪካዊ በቀን በአማካይ ወደ አንድ ኪሎ ተኩል ቆሻሻ ይጥላል ማለት ነው።
ስለ ስለ መረጃው እናመሰግናለን ሶሎሞን። የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና
ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን።
ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም ደህና ደሩ። Thank you.